የሰሉለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 3ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የትግል ጎራው ሲማማቅ ሳንጃ ሳንጃ ሲሞሻለት ባሩን ሀገሯን ሲያጥናት አረች ትግራት ያስቀምጣል ላይታች ሲያንከራትታል የቆሎች ሚና ላይ ሰው ታጋዮች ወገን ወግነው ላባደሮች አርሶ አደሮች ተራማጆች ምሽግ መሰው የአብዮት አድራው ልፈፋ የአብዮት አምዱ ሲጋፋ ፈልሚያው ሲግም ሲያስቀመጥቅም ወቅቱ ሲኖር ሲንገራገር አሁን በዚያች መራራ ሰዓት በዚያች ጎምዛዛ ክፍል መቅኔው የቀለቀበት ወኔው የፈሰሰበት ክንዶቹ የዛሉበት ጨበጠው የረገፉበት ጣሩ የደነዘበት ጣፉ የተሳሰረበት ፍራት ያናጠቀበት የሰላም ቀን አለሁኝ ባይ የችግር ቀን በላባይ የሰላም ቀን አለሁኝ ባይ የችግር ቀን በላባይ የትግል ኩልሽዮን የከማሽ ታጋይን ሲል ጆሮውን ታጋይን ሲል ጆሮሳለች ከታጋዮች ማጭ ቀርቦ ከታጋይ ጋር ሲፈተፉት ቀርቦ ያሳር የፈተና ለጎሮ የፈረጠጠ የፋሽስቱ ጫማሪ ቋቁለ የመጠጠ የሰው የሰውን ማይጠፋ ደረብ ተገል ሲጦስ መንታቶ ተመዝጎት ያቆም የጭቁን ሴቶች አመት እንደ ቀያደ ይረቆ አዛሪቱ እንዳለላን ደሙዳጅ ስትቆነች ወንዙ ጫካው ሸንሰረሩ እንደ ብራ መብረት ሲፋጭ ቆንጆ ማጀት ጠንፏል አርሶ አደሮ አላባደሯ የእኩልነት አየር ጠንፏል የነጻነት ህይወት ይሆንባል እማያታጋይናትና ትግል አመት አርሴሚቷል አደባባይ በየደሩ አላም ስጥፍ ስትፋጥል በፋሽስት ንጋራዶች ላይ በሽሙባሽ ቅባቶች ላይ ዘምዛ ስምዘረዘግ አብዮ ተማፍቦ ተቀጣጥሎ ተዳግሞ መግሪቷ ቁና ስትሆን አዎ በዚች መራራ ደቂቅ በዚያች መራራ ሰዓት ቅስሟ የነፈገባት ክንዷ የከሰረባት አንጀቷ ቁጭ ሞች ያለ እንደ ህፃን ባርባር ያላት የሰላም ቀን አለሁኝ ባይ የቀውጢ ቀን በላባይ የሰላም ቀን አለሁኝ ባይ የቀውጢ ቀን በላባይ የሴት ከማሽ የሴት ሹምባሽ ባትታጣሙ ኢሃፓ የክፉ ቀን ታጋዎችን ጠሊሎችን በእጁ ይዞ የእሳት ሰፈፊዎችን አቀጣጣይ ከንፈሮችን ጦር አጋፋሪያችን አቀኞቹን ተመርኩዞ ፋሽስቶች ይሞቷል እያሉ እጅዎ ብለው ሲያሟርቱ ከላሾች አበቃ ብለው በራጆች ክተኮሪያቸውን ሲደርሱ ታጋይ ሞቶ ታጋይ ፈቅሶ ደም አፍሶ ደም ተክቶ ጠላቶቹ ደግሞ ዛሬም እንዲረክሙት እንቅልፋቸው ነጋ ገባ እንዲያወሱ ነፍሰ ገዳይ ግልገል ፋሽ ፕሮተስካይ እንዲሉበት ምንትስዬ ከውትስዬ ገለመኔ እንዲሉበት አርሶ አደሮች ላብ አደሮች ወገኖች ጭቁን ህዝቦች ደግሞ ዛሬም እንዲያፈቅሩት ከጉያቸው ሸጉጠው ዛሬም እንዲሰውለት ከፋሽስቶች የቤት በትር ነክተው እንዲጠብቁት ቀይ ፈረጉን ተከትለው የፌስታ ቀን እንዲያውለት ዛሬም ጋሻ እንዲሉ ዛሬም ዴዛ እንዲሉ ይኸው ዛሬ ይሀፓ የበስተዚያው የትላንቱ የምስራች መስከር ብሉ ሶስት አመቱ
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 3 ምዕራፍ 4 ሪቮው ትንሣኤ። እንደተለመደው ምሳ በላንና ቡናችንን ጠጣን። ለጠይቀው የፈለኩት ስለ እድገት በህብረት ትዝታው ነበር። እሱ ግን ከሌላ መንደርደሪያ ጀመረብኝ። ዘመቻው ከመጀመሩ በፊት መስከረም 2 ቀን 1967 ዓ.ም ጃንሆይ ከስልጣን ወረዱ። ሰፈሬ ኦሊምፒያ ለቤተ መንግስት ቅርብ ስለነበር ጃንሆይን በቦስ መኪና ከቤተ መንግስት ሲያስወጣቸው ባይኔ አይቻለው። በርካታ ሰው ተሰብስቦ ነበር። የተወሰኑትም ሌባ ሌባ ይሏቸው ነበር። ቀሪው ሰው ደንግጦ በዝምታ ሁኔታውን ይከታተላል። ለምን እንደሆነ ባላውቅም እኔም በጣም ደንግጬ ነበር። ለምን ደነገጥክ? እንጃ። ጃንሆይን በዚያ ሁኔታ ማሰብ የሚቻል አልነበረም። በዚያን ዕለት እንደ አንዳንዶቹ እሳቸውን ሌባ ለማለት የሚያስችል ድፍረትም ሆነ ሰብዕና አልነበረኝም። ለመመለክ የቀረቡ እጅግ በጣም የተከበሩና የሚፈሩ ንጉሥ ነበሩ። ጃንሆይን ከስልጣን ሲወርዱ አልጨፈርክማ? አያንተ ነገር! ያኔ እኮ ሰው ብቻ አይደለም፣ አየሩ ሁሉ ፖለቲካ ፖለቲካ ነው የሚሸተው፣ የምትተነፍሰውም ፖለቲካ ነው። ለነገሩ ጃንሆይን እንደ ተራ ሰው ሽማግሌ፣ ፊውዳል ምናምን የምትላቸው አይደሉም። ኢትዮጵያን በዘመኑ በነበረው እድገት እንድትጓዝ ያደረጉ፣ ትምህርት ያስፋፉ፣ አገራችንን በዓለም ስምና ክብር እንዲኖራት ያደረጉ ናቸው። ያም ሆኖ በጊዜ ብዛት ህብረተሰቡ ቀድሟቸው ሄደ። ገና አልጋ ወራሽ እያሉ አውሮፓን የጎበኙ ንጉሥ ቢያንስ የመሬት ሥርዓቱን መቀየር አቃታቸው። የእንግሊዞች ዘውድ እንዴት አድርጎ የእንግሊዝን አብዮት ሸውዶ እስካሁን ድረስ እንደኖረ ማየት አልፈለጉም። ጃንሆይ ዙፋናቸው የሚተካ ልጅ የልጅ ልጅ እንኳ ሳያዘጋጁ ነው የተቀመጡት። አንዱንም ልጃቸውን ለትርፍራቸው እያደረጉ ስለ አስተዳደር አላስተማሩም። ወደ አደባባይ እያወጡ አላስተዋወቁም። ከህዝቡ ጋር እንዲዋሃድና ለህዝቡ ፍቅር እንዲያሳይ አላደረጉም። አንዳንዴ ሳስበው ንግስና በሳቸው እንዲያበቃ የፈለጉ ይመስላል። ግን ደግሞ የንጉሥ ሥርዓት እንዲቀየር የሰሩት ሥራም የለም። ትንሽ ግር የሚል ነገር ነው። በአውሮፓ ከ200 ዓመት በፊት የቀረ የመሬት ስሪት ኢትዮጵያ ውስጥ እስከ 1966 ድረስ እንዲቀጥል መፈለግ ለምን እንደሆነ አይገባኝም። የባለስልጣኖቻቸውን ምክር ለምን እንዳሰሙም ግር የሚል ነገር ነው። ታዲያ ወጣቱ ያንን ሥርዓት ለመቀየር መነሳቱ ምንም አይገርምም። የሚገርመው ተማሪው አርፎ ቢቀመጥ ነበር። የነ መንግስቱ ንዋይ መፈንቅለ መንግስት ሙከራ ጥሩ ማስጠንቀቂያ ነበር። አለመታደል ሆኖ ጃንሆይን አልታያቸውም። አብዮቱ እኮ መፈንዳት አልፈለገም። አምጦ ቢያክተው ነው ራሱ የፈነዳው። ቢያንስ የመሬት ስሪቱ ቢስተካከል ኖሮ ያ ሁሉ ደም ያፋሰሰ አብዮት አይፈጠርም ነበር የሚል ግምት አለኝ። አብዮቱን ማንም ሊያስቆመው አይችልም ነበር። በየሄድክበት የህዝብ ስብሰባ ነው፣ ትምህርት ቤት ስብሰባ ነው፣ መስሪያ ቤት ስብሰባ ነው፣ መንገዱ ሁሉ ሰላማዊ ሰልፍ ነው። ሳር ቅጠሉ የመብት ጥያቄ ማንሳት ነው። ሕፃን አዋቂው ፖለቲከኛ ነው። ወረቀት እንደ ጉድ ይበተናል። አብዮት ማለት እንደዚያ ነው ማለት ነው። ሁኔታዎች ከሰዎች ቁጥጥር ውጭ ሲሆኑ የሰው ቀልብ ሁሉ ወደዚያው ይሆናል። በተለይ ወጣት ለነበሩ የዚያን ጊዜ ልጆች እንዲያውናቸው ያብዩት ወቀት አግሏቸዋል። በእነዚያ ወራት መሽቶ መንጋቱ በጉጉት ነበር የሚጠበቀው። ትንሽ ትልቁ ሰራም ባይኖረው አደባባይ ይወጣል። ቢያንስ አንድ ሰላማዊ ሰልፍ አይጠፋም። እዚህም እዚያም የፖለቲካ ክርክር ነው ውይይት ነው። የመድረክ ክርክር ካላጋጠመ በየቀኑ 2 3 4 የሚበተኑ ወረቀቶችን ይዘህ እቤት ትመጣለህ። በአዲስ አበባ ዩኒቨርሲቲ ይደረግ የነበረው ስብሰባና ውይይት ወጣቱ ምን ያህል ስለ ሀገሩ ያስብ እንደነበርና ያገባኛል ይል እንደነበር የሚያሳይ ነው። እንግዲህ እድሜና አብዮቱ ተገጣጠሙና እኔን የግርግሩ አካል ሆኜ ያረፍኩት። ሰልፍ ላይ ተካፍለህ አታውቅም? ባንድ ሰልፍ ላይ ተካፍዬ ሊሆን ይችላል። ሆኖም በማይመለከተኝ የዩኒቨርሲቲ ተማሪዎች ስብሰባዎች ላይ 2 3 ተገኝቻለሁ። በአራት ኪሎና በስድስት ኪሎ። በህይወቴ ደስ የሚለኝ ነገር ቢኖር የዩኒቨርሲቲ ተማሪ መሆን ነበር። የሰው መጨረሻው ዩኒቨርሲቲ የገባ ነው ብዬ አምን ነበር። የልጅ ነገር የጅል ነገር። እሺ አሁን ወደ ዘመቻው መባቻ እንግባ። እንደምታውቀው የትገት በህብረት የእውቀትና የሥራ ዘመቻ ከ60 ሺህ በላይ የሁለተኛ ደረጃ ትምህርት ቤትና የዩኒቨርሲቲ ተማሪዎችን እንዲሁም መምህራንን ወደ ገጠር የላከ ታላቅ ክስተት ነበር። የመጀመሪያው ሐሳብ ወታደሮችን ብቻ ለማዝመት ነበር። በኋላ ላይ ሐሳቡ ለምን እንደተቀየረ አላውቅም። የተማሪዎች ይዝመቱ ሐሳብን ያመነጨው አሁን የሚታወቅ አይመስለኝም። በሺህ የሚቆጠሩ ወታደሮችም በአዝማችነት በስንቅና ትጥቅ አቅራቢነት ከፍተኛ አስተዋጽኦ አድርገዋል። ለዘመቻ የተመረጡ ተማሪዎች ከአስረኛ ክፍል ጀምሮ ስለነበር እኔም በአስረኛ ክፍል ተማሪነቴ ልካተት ችያለሁ። ግን እኮ ዘመቻውን የሚቃወሙ ወገኖች ነበሩ። ልክ ነህ። ግን የተቃዋሚዎቹ ድምፅ እዚህ ግባ የሚባል አልነበረም። ተቃውሞ ያሰሙ የነበሩት ቀድመው የበሰሉ የፖለቲካ ልሂቃን፣ በአብዛኛው የዩኒቨርሲቲ ተማሪዎችና መምህራን እና በግልጽ የማይታወቁ የእቡዕ ቡድኖች ነበሩ። ደርግ ዘላለም ለመግዛት እንዳሰበ የነቁበት እነዚያ ወገኖች ናቸው። አብዛኛው ተማሪም ሆነ ህዝብ ልብ አላለውም። በዚያ ወቅት የያኔው ሻለቃ መንግስቱ ኃይለማርያም ከሌሎች የደርግ አባላት የበለጠ ተራማጅ ናቸው የሚል ወሬ በከፍተኛ ደረጃ ይናፈስ ነበር። በጃንሜዳ ተገኝተው እኛን ለመሸኘት ሲመጡ መንጌ ቪቫ እየተባለ ነበር። የት ክፍለ ሀገር ነው የተመደብከው? የሽመልስ ሀብቴ ተማሪዎችና መምህራን የተመደብነው በባሌ ክፍለ ሀገር በተለያዩ ወረዳዎች ነበር። እኔ ጎሮ የሚባለው ወረዳ ደረሰኝ። እዛም የባሌ ክፍለ ሀገር የሁለተኛ ደረጃ ተማሪዎች ተቀላቀሉን። ከተማዋ ውስጥ ስንገባ በህዝብና በባለስልጣናት ከፍተኛ አቀባበል ተደረገልን። አንድ ግቢ ተዘጋጅቶልን ነበር። ተጨማሪም የቀርከሃ ቤቶች ተሰርተውልናል። የጎሮ ከተማ በስም ከተማ ብትባልም በወቅቱ የነበሩት ቆርቆሮ ቤቶች ከአስር አይበልጡም ነበር። የአስተዳደሩ ጽህፈት ቤት፣ አንድ ጤና ጣቢያ፣ አንድ የአንደኛ ደረጃ ትምህርት ቤትና ፖሊስ ጣቢያ ብቻ የነበሩ ይመስለኛል። ለወራት ቦዝነን ነበር ስራ የጀመርነው። ዋነኛው ስራችን የመሬት አዋጁን በተግባር መተርጎም ነበር። የገበሬ ማህበራት ማቋቋምና የመሬት ድልድል ማድረግ ቁልፍ ተልእኳችን ነበር። ብዙ ኪሎ ሜትር በእግራችን እየተጓዝን አዋጁን በስራ ላይ ያውለናል። እኛ መሰረተ ትምህርት በስፋት እናስተምር ነበር። ፋታም አልነበረንም። የእናንተ በጣም ይለያል ማለት ነው? እኛም ጋር ሙከራ ተደርጓል። ሆኖም የተጠናከረ ስላል ነበር የጥቂት ልጆች ስራ ነበር እነሱም ባግባቡ የሰሩት አይመስለኝም ለማንኛውም የገበሬ ማህበራት ከተቋቋሙ በኋላ ትርፍ ጊዜ እያገኘን ሄድ ከምንሰራበት የማንሰራበት ቀኖች እየበዙ መጡ ገበሬዎች ዘመናዊ አስተሳሰብ እንዲኖራቸው ማድረግ የሚቻልበት መለስተኛ እቅድ ቢነደፍ ኖሮ ትልቅ አስተዋጽኦ ማድረግ እንችል ነበር መጽሐፍ የምናገኝበት ምንም መንገድ አልነበረም ሁሉም በጀት የሚያስፈልጋቸው ነገሮች አልነበሩ የጎደለን መነሳሳት ብቻ ነበር ለዚህ ስራ ፈትነት በዋነኛነት ተጠያቂዎቹ እኛ ተማሪዎች ብንሆንም የአዝማቾቹ ደካማነትም ነበር ከአዝማቾች ጋር ትግባቡ ነበር እኛ ጋር ትልቅ ችግር ነበር ብዙ ችግሮች ነበሩ አንድ የመቶ አለቃና አንድ ሲቪል መምህር ነበሩ በጸባይ ደረጃ ሁለቱም ጥሩ ሰዎች ናቸው ንቆዎች ግን አልነበሩም የቀን ተቀን ኃላፊነታቸውን ከመወጣት ውጭ ምንም መስራት አይፈልጉም መመሪያ መመሪያ ነው የሚል እምነት ነበራቸው ስለዚህ በመመሪያቸው መሰረት መስራት ያለባችሁ ይህን ነው ከዚህ ውልፊት የለም ይሉን ነበር ይሄ በመመሪያው መሰረት የሚል ነገር የራሱ የሆነ ጠንካራ ጎኖች ቢኖሩትም የሰው ልጅ የህሊና ሚዛን ካልታከለበት አደንዛዥ ነው በመመሪያው መሰረት ገበሬ ማህበራት ከተቋቋሙ በኋላ በመመሪያው መሰረት ቆጫል ስራ ስናጣ ማና የሚባለው ልብስ የምናጥብበት ወንዝ ዳር ሄደን እንውላለን ወይም ፍራንካለን ጠላ ቤት እንሄዳለን ብዙ ፎቶ ነበረኝ የትን ተጠፉ አላውቅም እነዚህ ናቸው የቀሩት ብሎ ወደ አራት የሚሆኑ ጥቁርና ነጭ ፎቶግራፎች ከፎቶ መያዣ ውስጥ አውጥቶ ሰጠኝ ከአንዱ በስተቀር ሁሉም ፎቶግራፍ ጀርባ ላይ የእሱን ጨምሮ ስሞች ተጽፈዋል ጆርጅ በኃይሉ ግርማ ለማየው በዛብህ ወርቁ ብርቱካን ተገኝ አጥናፍ ሰገድ ኤልሳቤት ገብረ ማርያም ሰለሞን ታፈሰ ወይም ብርሃኑ ደሳለኝ አቶ ሽመልስ ደረሰ በጎሮ ከተማ መምህር የነበረ የሚል ስሞች ተጽፎበታል ያንን ስራ የፈታ ጭንቅላት ይዘን በነበረበት ወቅት ነበር ድንገት ሶስት የዩኒቨርሲቲ ተማሪዎች በቅጣት ከሌላ ክፍለ ሀገር ተቀይረው እኛ ጋር ተመድበው የመጡት ሶስቱም እኔ ነኝ ያሉ ሪቦ አብዮተኞች ነበሩ በጥቂት ቀናት ውስጥ ንቁ የነበርነውን ዘማቾች እየመረጡ ቀረቡን ስራ የፈታ ጭንቅላታችንን በአዲስ መረጃ ሞሉት የተለያዩ ክፍለ ሀገር ውስጥ ያሉ ዘማቾች ምን እየሰሩ እንደሆነ ነገሩን ያን ስንሰማ ያልተቀበርን ሙታን መሆናችንን ተረዳን ቀስ በቀስ ከትናንሽ የቡድን ውይይት ሁሉንም ዘማች ተማሪ ያካተተ ስብሰባ ማካሄድ ጀመርን ይህ ነጻ ስብሰባችን በአዝማቾቻችን አልተወደደም በዚህ የተነሳ ቅሬታዎች እየጎሉ መጡ ደርግን ትቃወሙ ነበር እንዴ ከመነሻው መንግስትን የሚቃወም አጀንዳ አልነበረንም አዝማቾቻችን ግን እዚህ የመጣችሁት በፈለጋችሁት ጉዳይ ነጋጠባ ለመሰብሰብ አይደለም እኛ ሳናውቀው መሰብሰብ አትችሉም ነበር የሚሉን ቅራኔውን ለማርገብ በስራ ሰዓት ሳይሆን ማታ ማታ መሰብሰብ ጀመር ተቀባይነት ስናጣ የሚስጥር ኮሚቴ ማቋቋም በጎረቤት ወረዳ ከዘመቱት ዘማቾች ጋር ግንኙነት መሰረት የእኛ ጥያቄ እነሱ የእነሱ ጥያቄ ደግሞ የእኛ ጥያቄ እንዲሆን ለማድረግ ሞከር በተለይ ሮቢትና ጊኒር ከተማ ከሚገኙት ዘማቾች ጋር ያደረግነው ግንኙነት የተሳካ ነበር አንድ ጊዜ ሮቢት ተወክዬን ሄዴ ትዝ ይለኛል ከኃላፊዎቻችን ጋር የነበረንን ቅራኔ ያልወደዱልን ከመሐከላችን ልጆች ነበሩ እነዚህን ዘማቾች በሁለት መክፈል ይቻላል ግማሾቹ ስብሰባ ላይ መገኘት የማይፈልጉ ሰላማዊ ኑሮን የሚመርጡ ሲሆኑ ቀሪዎቹ ደግሞ ካስተር የማይበልጥ ይመስለኛል ካዝማቾች ጋር ሙሉ በሙሉ ይወገኑ ነበሩ። የመጀመሪያው ቡድን ውስጥ የአዲስ አበባና የባሌ ልጆች ወንዶችም ሴቶችም ሲገኙበት አስተዳደሩን ይወገኑት ግን በአጋጣሚ ሆኖ ሁሉም የባሌ ልጆች ብቻ ነበሩ። ምናልባት የአንድ ትምህርት ቤት ልጆች ሳይሆኑ አይቀሩም። አሁን ረስቼዋለሁ። እንዳሁኑ ከብሔር ወይም ቋንቋ ጋር የተያያዘ ግን በፍጹም አልነበረም። እነዚህን ልጆች ሳቦተርስ ነበር የምንላቸው። ሳቦተር ትርጉሙ ጠፍቶኛል። ከፈለክ የእንግሊዝኛ መዝገበ ቃላት ያውልህ ተመልከት። ተረባውን ትተህ ቀደዳህን ቀጥል። ከሳቦተሮች ጋር የከረረ ቅራኔ የገባ ነው ስብሰባ የምናካሂድበትን የጋራ የሆነውን የመኝታ ቤታችንን ሲከለክሉን ነው። በስራ ቀን ስለተከለከል ማታ ማታ ነበር የምንሰበሰበው። በጊዜ መተኛት ስለምንፈልግ በመኝታ ሰዓት እኛን እንቅልፍ ከለከላችሁ መሰብሰብ አትችሉም አሉን። ታዲያ ልክ አይደሉም እንዴ? እናንተ ከነሰብሰባችሁ ገደል መግባት ትችላላችሁ። በጣም እንጂ ልጆቹ ልክ ነበሩ። ውሻ በቀደደው ሌባ ይገባል እንዲሉ አስተዳደሩ ይህን ቅራኔ ተጠቅሞ ዘማቹን ለመከፋፈል ተጠቀመበት። ህገወጥ ስብሰባችንን የሚያሰናክልበት ቀዳዳ አገኘ። ስብሰባችንም ቆመ። ሆድ ለሆድ እንደተቋሰልን አንድ ቀን ሁለት ልጆች በተራ ግጭት ተደባደቡ። አንዱ የአዲስ አበባ ልጅ ሲሆን ሌላው ደግሞ ከባሌ የዘመተ ልጅ ነበር። አጋጣሚ ሆኖ የአዲስ አበባው ልጅ ከብዙሃኑ ስብሰባ ወዳጅ ቡድን ውስጥ ሲሆን የባሌው ልጅ ደግሞ በአጋጣሚ አስተዳደሩን ከሚደግፉት መሃል ነበር። ልጆቹ ሲደባደቡ አንድ ሌላ የባሌ ልጅ መሃል ገብቶ ይገላግላል። በግልግሉ መሃል የባሌው ልጅ የአዲስ አበባውን ልጅ በግላጭ አገኘዋል። ደህና አድርጎ በቡጢ ያቀምሰዋል። ይህን ጊዜ የአዲስ አበባው ልጅ ገላጋዩን አንተ ነህ ያስመታኝልና በቴስታ ገላጋዩን በተራው ስለ ገላገልኩ ነው እንዴልና በዱላ ያሳድደዋል። መቼ በዚህ ያበቃል? ለሁለት ሆነው የአዲስ አበባውን ልጅ ያደባዩታል። ተራ የነበረው ግጭት የአዲስ አበባ ልጆችና የባሌ ልጆች ቅራኔ መሰለ። ግጭቱን ለማብረድ ቅድም የነገርኩ ሶስቱ የዩኒቨርሲቲ ተማሪዎች ከፍተኛ ሙከራ አደረጉ። ዘማቹን ለመከፋፈል የተደረገ ሴራ ነው፣ ይህን ሴራ እናክሽፈው በማለት በግልም በቡድንም ልጆች እያነጋገሩ የአቅማቸውን ሁሉ አደረጉ። የሚገርሙ ልጆች ናቸው እባክህ። በጣም እንጂ እንዴት የበሰሉ ልጆች መሰሉ። ይህ በእንዲህ እንዳለ አንድ ሌላ ስህተት በድጋሚ ተፈጸመ። በቅጽል ስሙ ከባድ የምንለው በአካል የገዘፈ የአዲስ አበባ ልጅ ነበር። እሱም ለሁለቱ ነው የአዲስ አበባውን ልጅ የደበደቡትን ልጆች እንዴት ሁለት ሆናችሁ አንድ ሰው ተደበድባላችሁ እያለ መግለጽ ይጀምራል። እነሱም ጥፋተኛ አለመሆናቸውን በመግለጽ ወቀሳውን ያጣጥሉበታል። አንዳንድ ሲሉ የማይሆን እንካሰላንቲያ ውስጥ ገቡ። ከባድ ጉልቤ ነው። ጉልቤ ደግሞ ብዙ ጭቅጭቅ አይወድም። ሁለቱንም ደበደባቸው። እነዚያ የፈረደባቸው ሶስት የዩኒቨርሲቲ ተማሪዎች እግር ላይ የመውደቅ ያህል ጥረት አድርገው ግጭቱን አበረዱ። አካላዊ ግጭቱም ቅራኔም በረገበበት ወቅት የወረዳው አስተዳደርና አዝማቾቻችን እኛን የስብሰባ ፍቅር የተጠናወተንን ከዚያ ወረዳ መንቀል ፈለጉ። ለበላይም ሁኔታውን በጣም አጋነው አመለከቱ። አንድ ከሰዓት በኋላ ሻለቃ ሌንጮ፣ በኋላ የሆኑ ቤቶች ኃላፊ በርካታ ወታደሮች ይዘው በመምጣት ጣቢያችንን አስወረሩት። ከሰላሳ በላይ የምንሆን ልጆች ተለይተን ፖሊስ ጣቢያ ወስደው አሰሩን። የታሰርነው የመሰብሰብ መብት አለን፣ ፖለቲካን ጨምሮ በፈለገው ርዕስ ዙሪያ መወያየት እንችላለን እንል የነበርነው ዘማቾች ብቻ ነበርን። ማታ ምርመራ ተጀመረ። በተቻላቸው መጠን የባሌና የአዲስ አበባ ልጆች ግጭት መንስኤ እኛን ለማድረግ በመስቀለኛ ጥያቄ አዋከቡን። ሆኖም አለ የተባለው ክፍፍል ውሸት ሆኖ ተገኘ። ሻለቃው ጉዳዩን ሲያጣሩ የግጭቱ መነሻም ሆነ ሂደት በፍጹም የተባለው አካባቢ ተኮር ክፍፍል እንዳልሆነ አረጋገጡ። ከዚህ ክስ ነጻ ስንሆን ሌላ ዙር ክስ ቀረበብን። ያለ ፈቃድ መሰብሰብ፣ ያዝማቹን ትዕዛዝ አለመቀበልና መቃወም የሚል ውንጀላ ነበር። ይህን ክስ መከላከል አልቻልንም። ክሱ እውነት ስለሆነ ብንዋሽም እውነቱ ሊደበቅ አልቻለም። ለምሳሌ እኔን ሻለቃው አፋጠው የያዙኝ ካንዴም ሁለት ሶስቴ በሊቀመንበርነት ስብሰባ መምራቴን ነበር። መጀመሪያ ልክድ ፈልጌ ነበር። የመራሁትን ስብሰባ ቀንና ሰዓቱን ከና አጀንዳው ሲነግሩኝ ደነገጥኩ። ምንም ማድረግ ስላልቻልኩ አመንኩ። ሙሉ መረጃውን የሰጡት ከአስማቹ ጋር የወገኑት ሳቦታሮች ነበሩ። በሁለተኛው ቀን ውሳኔ ተሰጠ። በእኛ አንፃር ኢፍትሃዊ ነው። ከመንግስት አንፃር ስታየው መቀጣታችሁ ልክ ይመስለኛል። አይደለም እንዴ? ለማንኛውም ምን ቀጧችሁ? ሻለቃ ሪንቾን መሰልከኝ። አነጋገርህ ሁሉ እንደሳቸው ነው። ለምን እንቀጣለን? መሰብሰብ መብታችን ነው። የኃይልና የአመፅ ሥራ አላካሄድም። ንብረት አላወደም። እንዴት መቀጣት ነበረባችሁ ትላለህ? ማንኛውም አንደኛ ሶስቱ የዩኒቨርሲቲ ተማሪዎች በአድማ መሪነት ተወንጅለው አዲስ አበባ ተላኩ። እግዚአብሔር ያሳይህ፣ ግጭቱን ለማብረድ ሙከራ ሲያደርጉ የነበሩትን ልጆች ነው ለከፍተኛ ቅጣት ያጯቸው። ከሰላሳ በላይ የሆነውን ፖለቲከኞች ደግሞ ከባሌ ውጭ ወደ ሌላ ክፍለ ሀገር እንድንዛወር ተወሰነ። ሶስተኛ የመንግስትን መመሪያ ያልጣሱት ሁለት ቡድኖች ናቸው። ማለትም የመንግስት መመሪያ የሚያከብሩ ፖለቲካ የሚደብራቸው የአዲስ አበባም የባሌም ልጆች በአንድ በኩል፣ አስተዳደሩን የወገኑት በሌላ በኩል እዚያው እንዲቀሩ ተወሰነ። እነዚህ ያልካቸው ሶስት የዩኒቨርሲቲ ተማሪዎች ኢሃፓዎች ነበሩ። ኋላ ላይ አንዱ መሆኑን አውቄያለሁ። ሌሎቹም ሊሆኑ እንደሚችሉ መጠርጠር ትችላለህ። እናልህ እቃችንን ከሽፈን በወታደር ታጅበን በአውቶቡስ ተጓዝ። ገና ከተማዋን ሳንለቅ ሻለቃ ሌንጮንና አዝማቻችንን መቶ አለቃን በመፈክር እያወገዝ ለወራት የሰራንባትንና የኖርንባትን የጎሮ ከተማ ለቀን ወጣን። የት ወረዳ ወይም ከተማ እንደተመደብ ስለማናውቅ በጉዟችን ላይ በተለይ ዘመቻ ጣቢያ ስናገኝ አካባቢውን የሚረብሽ መፈክር እናሰማለን። ከየት እንደመጣን፣ የተባረርንበትን እውነተኛ ምክንያት፣ ወደ አላወቅነው ክፍለ ሀገር ወይም ወረዳ እየወሰዱን እንደሆነ የሚገልጽ ወረቀት በመስኮት እንወረውርላቸዋለን። እነሱም አይዟችሁ በርቱ ይሉናል። አውቶቡሱ አንድም ከተማ ላይ ሳይቆም እኛም መልእክታችንን ማስተላለፍ ሳናቆም ሲዳሞ ክፍለ ሀገር አቦስቶ ከተማ ገባን። ቀድመው ባዘጋጁልን የአቦስቶ ከተማ አንደኛ ደረጃ ትምህርት ቤት ውስጥ ማስገቡን። አቦስቶን አውቃታለሁ። እንዴት ነበር? በበኩሌ አቦስቶን በጣም ነበር የወደድኳት። ጎሮ በጣም ገላጣና ሞቃታማ ከተማ ነበረች። አቦስቶ ደግሞ በእጽዋት፣ በአትክልት፣ በቡናና በእንስሳት የተሞላች ናት። ጎሮን አልፈው የሚገኙ ከተሞች ከሁለት የማይበልጡ ስለሆኑ መኪናዎች እንኳ ብዙ አናይም ነበር። አቦስቶን አልፎ ግን ከይርጋለም ሌላ ዲላ፣ ክብረ መንግስትና ኒግሌ ቦረና ስለሚገኙ ቀንና ሌሊት መኪኖች አቦስቶን አልፈው ይጓዛሉ። ከአቦስቶ ብዙ ሳይርቅ የሚገኘው ፍልውሃ ለኛ የደስታ ምንጭ ነበር። አማጺ ዘማቾች ስለነበርን አቦስቶ ከተማ ውስጥ አንድ ላይ እንድንቀመጥ አልተፈለገም። ወደ ንዑስ ዘመቻ ጣቢያዎች በታተኑን። የፖለቲካ እንቅስቃሴያችንም አብሮ ከሰመ። እኔ የደረሰኝ ዊጮ በምትባል የገጠር መንደር ውስጥ ነበር። ለእኔ የምድር ገነት ነበረች። ስርቻው ሁሉ በቡናና በእንሰት ተክል የተሞላ ነው። ገላጣ ቦታ የለም ማለት ይቻላል። አቤት ደስ ሲል ናሪው ልክ እንደ ጎሮ ነዋሪዎች ደግነት የማያልቅበት ነው። የህዝቡ ተመሳሳይነት የሚገርም ነው። የጎሮ ህዝብ ለማቱን ገልብቶ ይጋብዘናል፣ ጠላውን ያጠጣናል። የዊጮ ህዝብ ደግሞ ቆጮውን ይጋብዘናል፣ አሬራውንም ያጠጣናል። ዊጮ የተመደብነው 78 ብንሆን ነው። የሸዋ የምትባል አንድ ሴት ሰማች ብቻ ነበረች። ስለ ዊጮ ብዙ ባወራ ደስ ባለኝ፣ ነገር ስለሚበዛ ብትወኝ ጥሩ ነው። በዋነኝነት ምን ሰራችሁ? አላመጻችሁም? ስለበታተኑን ምንም አይነት አመጻ አላደረግንም። የከፋፍለህ ግዛን ጽንሰ ሐሳብ ለመጀመሪያ ጊዜ በተግባር ያየሁት ያኔ ነው። በተልኳችን መሰረት የገበሬ ማህበር ከማቋቋም በተጨማሪ መሰረተ ትምህርት ለማስተማር ሞክረናል። ጎሮ ከሰራነው የዘመቻ ተልኳችን በበለጠ ሰርተናል ብዬ አምናለሁ። ትርፍ ቤቶችን ለመንግስት ያደረገው አዋጅ በማስመልከት በአፖስቶ ከተማ አዋጁን በተግባር አውለናል። እንደ ገጠሩ ስራችን ግን የሚቀል አልነበረም። ውጥረት የነገሰበት ነበር። 3 ብር የሚከራይ ቤት ያለው ሰው ፈርመህ አስረክብ ሲባል አይቻለሁ። ቅስም የሚሰብር ትዕይንት ነበር። አንጀታቸውን አስረው የሰሩትን 3 ክፍል ቤት አላስረክብም ብለው ያንገራገሩ አንድ አዛውንትን ገጥመውናል። በኋላ ወታደር መጥቶ በግድ አስረከቡ። አቤት ሲያሳዝኑ! መሸፈት እንዳማራቸው ሳይሸፍቱ ቀሩ። ድሆችን መለየት ያልቻለ አዋጅ ያማከሩ ምሁራን ምን ያስቡ እንደነበር መገመት ያስቸግራል። በአጠቃላይ ግን አቦስቶ ከተማም ሆነ ገጠሯ ዊጮ ለኔ የምድር ገነት ነበሩ። ያለ ኮርቻ በሊጣ ፈረስ መጋለብ የተማርኩት እዛው ነው፣ መቀመጫዬ እስኪላጥ ድረስ። ከዚያ ዘመቻውን ጨረሳችሁ? አፖስቶ ብዙ አልቆየውም። በያጣጫው የሚናፈሰው ወሬ ክፉ ክፉ ብቻ ነበር። የዘማቾች ሞት፣ እስራትና ወደ የቤታቸው መመለስ የቀን ተቀን ዜና መሆን ሲጀምር ለአንዴና ለመጨረሻ ጊዜ ዘመቻ ትቼ ወደ አዱገነት ተመለስኩ። በጣም ቅርብ ከነበሩት ጓደኞቼ ጋር ተለያየሁ። ከጥቂት ወራት በኋላ ዘመቻውን ጥለው የሄዱ ምህረት ተደርጎላቸዋል ተመለሱ የሚል አዋጅ ሲወጣም አልተመለስኩም። ለኔ በጣም የዘገየ አዋጅ ነበር። ቀደም ብዬ በኢሃፓ እቅፍ ውስጥ ገብቻለሁ። እሺ እንግዲህ ወደ ትልቁ ጉዳይ እንግባ። እንዴት ማርክሲስት እንደሆንክ ንገረኝ። አርቲቡርቲ የሆነውን ወሬ ግን አልፈልግም። ይሄ የተሰማችሁን አትናገሩ የሚል ትዕዛዝ ነው ፖለቲከኛ ያደረገኝ። አንተ የምትፈልገውን ብቻ እንድናገር ነው እንዴ የምትፈልገው? ድርሳነ ማርክስ ዘሌኒን። ከዘመቻ ተመልሼ የገባሁት እናቴ ቤት ነው። ስዘምትም እዛው እናቴ ጋር ኦሊምፒያ አካባቢ ነበር። አሁን ኦሊምፒያና አካባቢው ተቀያይሯል አይደል? በጣም እንጂ። ከመስቀል አደባባይ ተነስተህ ወሎ ሰፈር ድረስ ከፍላሚንጎና ሸዋ ዳቦ ካለበት ህንጻ በስተቀር ትልቅ የምትለው ፎቅ አልነበረም። የኦሊምፒያ ሱቅና ቢሮ እዚያ ከመከፈቱ በፊት አካባቢው እስራኤል ጋራዥ ይባል ነበር። አንዳንዶቹም ደምረው ሱቅ ይሉታል። ኦሊምፒያ መታጠፊያ ላይ በግራና በቀኝ ቪላና አነስተኛ መኖሪያ ቤቶች ናቸው። በስተግራ ፍቅረ ሰላም የሚባል ቡና ቤት ነበር። አሁን ፈርሶ ፎቅ ተሰርቶበታል። ከኦሊምፒያ በስተቀኝ ወደ ቦሌ ማቅጣጫ ስትሄድ ባዶ ቦታና ተመሳሳይ መኖሪያ ቤቶች ናቸው። የአትሌት ምሩጽ ይፍጠር መኖሪያ ቤትም እዚያው ነበር። አሁን ደንበል ፎቅ የተሰራበት ደምረው ሱቅ የሚባል መደዳ የሸክላ ቤቶች ነበሩ። ሱቆች፣ ግሮሰሪ፣ ሻይ ቤትና ጠጅ ቤት ነበሩበት። የቤቶቹ ባለቤት ደምረው የሚባሉ ታዋቂ ሀብታም ሰው ነበሩ። እዚያ ሰፈር ነው ማርክሲስትም ኢሃፓም የሆንኩት። በ1966 እና 67 ሁሉም ኢትዮጵያዊ ፖለቲከኛ ነበር። ሁሉም መስማት ሳይፈልግ ስለ ፖለቲካ ይሰማል፣ መናገር ባይፈልግም ስለ ፖለቲካ ያወራል። እኔ ደግሞ ዘመቻ ላይ ያለሁ ብሶብኛል። ከመዘመቻ በፊት ጀምሬ ስራዬ ብዬ ባይሆንም በርካታ የሚበተኑ ወረቀቶችን አንብቤያለሁ። ዘመቻውን ጥዬ ከተመለስኩ በኋላ በመደበኛነት የህቡ ጽሑፎችን ለማግኘት ማነፍደፍ ጀመርኩ። ጎሮ እያለን ከነበሩት የዩኒቨርሲቲ ተማሪዎች መካከል አንዱን አገኘው ስለነበር የህቡ ወረቀቶችን ይሰጠኝ ነበር። ሌላው የተመሳሳይ ጽሑፎች ምንጭ ይተ የሚባል የሰፈሬ ልጅ ነው። ቀዳሚ ከነበሩት በሳል የዩኒቨርሲቲ ተማሪዎች አንዱ ነበር። በኋላም ጎምቱ ያባ ነበር። ብዙም ሳልቆይ ከአምስት ልጆች ጋር አንድ የጥናት ክበብ መሰረት። እንዴት ተገናኛችሁ? ሰብሳቢው ማን ነበር? እንዴት እንደተሰባሰብን ትዝ አይለኝም። ሆኖም ቀደም ብዬ የማውቀው ፈለቀ የሚባል ልጅ ይመስለኛል የጋበዘኝ። ፈለቀ ለ15 ቀናት አብሮን ቆይቶ ተለየን። ከዚያ ጊዜ በኋላ አግኝቼው አላውቅም። እሱ ከሄደ በኋላ ሁለት የሁለተኛ ደረጃና ሁለት የዩኒቨርሲቲ ተማሪዎች ሆነን ጥናቱን ተያያዝነው። ጥናቱን የምናካሄደው በሀጎስ ቤት ነበር። የአሁኑ ኃይለ ገብረስላሴ ጎዳና ውሃ ልማት ከመድረሳችን በፊት አሁን ካፒታል ሆቴል በተሰራበት ገባ ብሎ የሚገኝ ሰፈር ነው። ሀጎስ የራሱ መኝታ ክፍል ስለነበረው ያለምንም ችግር ጥናታችንን አካሂደናል። ምን ላይ ነበር የምትወያዩት? ማርክሲዝም ሌኒኒዝምን ማጥናት ነው። ዋነኛ ርዕሶቹ የህብረተሰብ እድገት፣ ከጥንታዊ የጋርዮች ስርዓት እስከ ሶሻሊዝም ኮሚኒዝም፣ ዲያሌክቲክስ፣ ማቴሪያሊዝም፣ አይዲያሊዝም፣ የቻይና አብዮት፣ የፈረንሳይ አብዮት፣ ኢምፔሪያሊዝምና ቅኝ ግዛት፣ የጸረ ቅኝ ግዛት ትግል፣ አዲሱ ዴሞክራሲያዊ አብዮት፣ የኮሚኒስት ፓርቲ አስፈላጊነት የሚሉ ርዕሶች ዙሪያ ይመስለኛል። በሳምንት 4 ቀን አንድ ቀን እየዘለን ለሶስት ወራት አካባቢ አጠናን። አንድ ቀን የምንዘለው ለሚቀጥለው ቀን በብቃት ተዘጋጅተን ለመምጣትና የግል ጉዳያችንን ለማከናወን ጊዜ ለማግኘት ነበር። ያለም አጋነን በትርፍ ጊዜ ከቤት ሳልወጣ ከተወያየንበት ርዕስ ጋር ተያያዥ የሆኑ መጻሕፍትና ወረቀቶች ሳነብ ነበር የምውለው። ጥናቱን ያካሄድነው በፍጹም ትኩረትና ፍቅር ነበር። ሁላችንም ይብዛም ይነስም የማንበብና የመወያየት ልምድ ስለነበረን ግጥምጥሞሹ የሚገርም ነበር። ዘመቻ ላይ ያለው የተወሰኑ ስብሰባዎችን እመራ ስለነበር ለረጅም ሰዓት የመወያየት ችግር አልነበረብኝም። እኔና ሀጎስ የአስረኛ ክፍል ተማሪዎች ነን። ከሁለቱ የዩኒቨርሲቲ ተማሪዎች ባላነሰ ያነበብነውን የመረዳትና ተራችን ሲደርስ የተዘጋጀንበትን የማስረዳት ሙሉ አቅም ግን ነበረን። በእርግጥ በዲያሌክቲክስ ማቴሪያሊዝምና አይዲያሊዝም ጽንሰ ሐሳብ ላይ የእንግሊዝኛውን ትንታኔ ለመረዳት ትልቅ ፈተና ሆኖብን ነበር። በእነዚህ ከባድ ርዕሶች ላይ ዝግጅት አድርገው ለውይይት ያቀረቡት ሁለቱ የዩኒቨርሲቲ ተማሪዎች ነበሩ። የጥናቱ መጠናቀቂያ የጊዜ ሰንጠረዥ ነበረው። ጥናቱን ስንጀምር ይህን ያህል ጊዜ እናጠናለን ብለን አልወሰንም። ያም ሆኖ ከሁለት ሶስተኛው ወር መጨረሻ ጥናታችን መጠናቀቁን ስምምነት ላይ ደረስ። ከዚያ ቀን በኋላ ቡድኑ መፍረሱን ለራሳችን አውጀን ተለያየን። በቃ ትለኛለህ እንዴ? የአባ እንዴት እንደሆንኩ ንገረኛል አልክም? አዎ ብያለሁ። ታዲያ ምን በቃ ትለኛለህ? ለነፍሴ መሰለህ እንዴ ማርክሲዝምን ሳጠና የከረምኩት? ወይ እግዚአብሔር! በልሽ ይቀጥል። ምክንያት ፈልገህ ጨዋታችንን ልታቆም ነው አይደል? ያን ቀን ወደ ቤቴ በእግሬ በመጓዝ ላይ እያለሁ ሀጎስ ከኋላዬ ደርሶ ፈልጌ ነበር አለኝ ፈገግ እያለ። አንድ የፊት ጥርሱ ወላቃ ስለነበር እንደተለመደው አፉን በእጁ ሸፍኗል። ምስጢር ሊያጫውተኝ እንዳሰበ ገባኝ። ይህን የወታደሮች መንግስት በህዝባዊ መንግስት ለመተካት ያለው አማራጭ በድርጅት መታገል ነው። ለዚህ ሲባል የተመሰረተው ድርጅት ያፋ ነው። አሁን ያለበት የንቃት ደረጃ አባል ለመሆን እንደሚያስችልህ ድርጅቱ አምኗል። ስለዚህ ፈቃደኛ ከሆንክ በያፋ የወጣት ክንፍ አባል ሆነህ ልትቀላቀልን ትችላለህ አይነት ንግግር በማድረግ ጥያቄ አቀረበልኝ። እንዴ እሱ ራሱ ያፋ ነበር ማለት ነው? እኛን ለመመልመል አስቦ ነው ሲያስጠናን የነበረው። አንዴ ያፋ ከሆንክ በኋላ ልጆች እየፈለክ ማስጠናት፣ ከዚያም መመልመል ዋናው ስራ ነው። ድርጅት ምን ሊመስል እንደሚችል ለማወቅ አእምሮዬ በብርሃን ፍጥነት መባዘን ጀመረ። ሆኖም ምንም የሚታይና የሚጨበጥ ስዕል ሊሰጠኝ አልቻለም። ጥያቄው ዱብ ዕዳ ነበር የሆነብኝ። ለምን ዱብ ዕዳ ሆነብህ? ለነፍሴ ነው እንዴ የማጠነው አላልከኝም? እባክህ ዝም በል በመሃል በቃ ብለህ ጨዋታዬን ስታቋርጠኝ ተናድጄ ነው እንደዛ ያልኩህ። ያፋ ሆናለሁ ብዬ በእውኔም በህልሜም አላሰብኩም። በእኔነት የጥናት ክበቡ ዓላማ ታሪክን ለማወቅና ዕውቀትን ለማስፋት ነበር። ከጥንታዊ የጋርዮሽ ሥርዓተ ማኅበር እስከ ኮሙኒዝም ሥርዓት ድረስ ያጠና ነው ሌላ ሳይሆን ለእኔ ታሪክ ነበር። የቻይናና የፈረንሳይ አብዮቶችም እንዲሁ። ከታሪካዊ ፋይዳቸው ውጪ ሌላ የሰጠኝ ትርጉም አልነበረም። ኢዲያሌክቲካዊ ማቴሪያሊዝምና የአይዲያሊዝም ጽንሰ ሐሳቦችም ቢሆኑ በትምህርት ቤት እንደተማርኳቸው የተለያዩ የትምህርት አይነት የእውቀት ዘርፍ እንጂ ሌላ አልነበሩም። ከዚያስ ኢህአፓ ሆንክ ማለት ነው ስለው አቸኩል እስቲ አለኝ። ቃል በቃል ባላስታውሰውም ከሀጎስ ጋር እንዲህ የተባባልን ይመስለኛል። አንተ አባል ነህ አልኩት የጅል ጥያቄ። አዎ አለኝ እንደማፈር ብሎ። ምንድን ነው የምሰራው? ከአንተስ ጋር አብረን ነው የምንሰራው? ድርጅቱ የሚሰጥህ ኃላፊነት ይኖራል። በዋነኝነት ግን ሌሎች ልጆችን እያስጠናህ አባል ማድረግ ነው አለኝ። አራታችንም አንድ ላይ ነው የምንሰራው? ኖ፣ እነሱማ አባል አይደሉም። አንተም ብቻ ነው አባል እንድትሆን የምንፈልገው አለኝ። ይህች አነጋገር ዲሲፕሊን መሆኗ ኋላ ላይ ነው የገባኝ። ጥናት አስጠንተህ ስትጨርስ ሁሉም ልጆች ባሉበት በጅምላ አታቆርባቸውም። በየብቻ ንጥረህ ነው ፈቃደኝነታቸውን የምትጠይቀው። ለነገሩ ፖለቲካ የሚፈልገውንና የማይፈልገውን ጥናት በመደረግ ላይ ነው የሚታወቀው። ስለዚህ ጥናቱን ያጠና ሁሉ ይመለመላል ማለት አይደለም። ለማንኛውም ጥናት በቡድን ሲሆን፣ ምልመላ ግን በግል ነው። አሰራሩ በመጠኑም ቢሆን ግልጽ ስለሆነልኝ በለሆሳስ ድምፅ እሺ አልኩት። ከዚያ አስጠነቀቀኝ። የምን ማስጠንቀቂያ ነው? ምን ብሎ አስጠነቀቀ? ልብ አድርግ፣ አባል መሆንህን ለማንም ለወንድምህም ለእህትህም በጣም ለምትቀርበውን ጓደኛ እንኳን በፍጹም መናገር የለብህም አይለኝ መሰለህ። ከኔ መልስ ሳይጠብቅ ከሶስት ቀን በኋላ ተመልሼ እንድመጣና ከሌላ ባል ጋር እንደሚያገናኘኝ ነግሮኝ ተለያየን። ወደ ቤቴ የሄድኩት እጄን ወደ ኋላዬ አድርጌ በጣም በቀስታ እየተራመድኩ ነበር። ለማንም የማልናገረው ምስጢር በሕይወቴ አጋጥሞኝ አያውቅም። ሸክሙ ከብዶኝ መሰለኝ እግሬን እየጎተትኩ የሄድኩት። ቀስ እያልኩ ብጓዝም ሰፈሬ ቀረበኝ። የምስጢሩ ክብደት አልቀል ስላለኝ እሱን ተሸክሜ እቤቴ መግባት አልፈለግኩም። በባምቢስ በኩል ቤቴ በጣም ቅርብ ነው። መንገዱ እንዲረዝምልኝ ወደ መስቀል አደባባይ አመራው። ምን ያህል ትቀልዳለህ? ከፀሐይ በታች ላለ ፍጡር ለማንም ሰው እንዳትናገር እያለኝ እንዴት አልደነዝዝ? የዚያን ቀን ስሜቴና ሁኔታዬ በፍጹም አይረሳኝም። በአንድ በሆነ ተአምር ወይም ድግምት ከድሮ ማንነቴ በሮ ጠፍቶ ሌላ ሰብዕና የያዝኩ መሰለኝ። የወጣትነት ቆዳዬ እንደ እባብ ቆዳ ተገፎ የጎል ማሳቋም ይያዘ መሰለኝ ቁጥር ስፍር የሌለው ጊዜ የተበላለስኩበት መስቀል አደባባይና የቦሌ መንገድ አዲስ ሆኖብኝ አከባቢውን ለመጀመሪያ ጊዜ እንዳየሰው ጭንቅላቴን ካንዱ ወደ ሌላ አቅጣጫ በዝግታ መለስ ቀለስ እያደረኩ ጉዞዬን ቀጠልኩ ድርጅቱ የሚሰጠው ካላፊነት ይኖራል ልብ አድርግ አባል መሆንህን ለማንም በፍጹም መናገር የለብህም ያለኝ የጓደኛዬ ማሳሰቢያዎች የጭንቅ ያህል ከብዶኛል ወደ ቤቴ ስጓዝ ብዙ የሰፈሬን ሰዎች አግኝቻለሁ ሁሉንም በተለየ ትህትና ሰላምታ እየሰጠሁ ነበር የማልፈው የሰፈር ጓደኞቼን ሰርክ ድድ የምናሰጣበት ከድርሱ ቁጭ ብለው አገኘኋቸው ባልተለመደ ሁኔታ ከሩቅ ሃይ ብያቸው ለማለፍ ስሞክር በተረባ ተረባረቡብኝ ደሞ ምን ሆናል አለኝ አንዱ ጓደኛዬ ፍቅር ያዘህ እንዴ አለኝ ሌላው ተራቢ ያችን ነገር ወስደሃል እንዴ አልፎ አልፎ የምንጠጣውን መጠጥ ሊያስታውሰኝ ፈልጎ ነው ለመሳቅ ሞከርኩ ምሳ በልቼ መጣሁ እርቦኛል ብያቸው ቤቴ ገባሁ የተጫነኝን መርግ አላወቁልኝ ከቀረበልኝ ምሳ ግማሹን እንኳን ሳልጨርስ አልጋዬ ላይ በሆዴ ተዘረጋሁ ለምሳ ሰዓት የተኛው የነቃሁት ከሰዓት በኋላ በጣም አርፍጄ ነው በተለምዶ አሁንም ድረስ የቀን እንቅልፍ አላውቅም ያን ዕለት ግን እንደዚያ አይነት ድብን ያለ እንቅልፍ ለምን እንደወሰደኝ አልገባኝም ፊቴን ተጣጥቤ ወደ ድድ ማስጫችን ሱቅ ሄድኩ ጓደኞቼ የሉም ብፈልግ አገኛቸው ነበር ሊሄዱ የሚችሉበትን ቦታ አውቃለሁ ግን ብቻዬን መሆን ፈልጌ ነበር ከቤታችን በታች ወዳለው ግማሽ ሜዳ ግማሽ ጫካ ወደ ሆነው ስፍራ ሄጄ ቁጭ አልኩ የረቡዕ ድርጅት ምን እንደሚመስል የሚሰጠኝ ኃላፊነት ምን እንደሆነ በአእምሮዬ ለመሳል ሞከርኩ ምንም ባዶ ሆና ለሁለት ቀን ያህል ከሰፈር ጓደኞች ጋር በውልም መሸት ሲል እቤቴ ይገባለሁ ሲያስጠሩኝ የለም አስብላለሁ ለነገሩ የማያውቁት ድርጅት ወይም የፖለቲካ ፓርቲ ውስጥ ዘው ብሎ መግባት ማስደንገጡ አይቀርም ያው በቀጠሯችን መሰረት መሄድ ነበረብኝ ያውም የቀጠሮ ቀን አልደርስ ብሎ ቆየው የዚያን ዕለት የነቃሁት በጠዋት ነው ለሁለት ቀን የነበረኝ ስሜት ጠፍቷል ለምትኩ አዲሱን የድርጅቱን አባል መተዋወቅና ኃላፊነትን የማወቅ ጉጉት ነበር ያደረብኝ ሰዓቱ ከመድረሱ በፊት ምሳይን በልቼ ወደ ውሃ ልማት ገሰገስኩ ጓደኛዬ መኝታ ቤት ውስጥ ቁጭ ብሎ ወረቀት ያገላብጣል የተለመደውን የእጅ ሰላምታ እንኳን ሳልሰጠው ራቅ ብዬ አልጋው ጫፍ ላይ ተቀመጥኩ ለመሐከላችን ትልቅ የምስጢር መጋረጃ የተዘረጋ መሰለኝ መከባበር አይሉት መፈራራት የድሮ የጓደኝነት ስሜት እንደ ጎም ተበትኗል መቀላለል የለ መተራረብ የለ ሌላ ጨዋታ ሳንጨዋወት ወደ ቁም ነገር ገባን ነገ ጠዋት 4 ኪሎ ዘውዲቱ ሆቴል መግቢያው ላይ አብረህ የምትሰራው ሰው ታገኘዋለህ የምታገኘው በኮድ ነው በእጁ ሲጋራ ይዞ ታገኘዋለህ ክብሪት ትፈልጋለህ ብለህ ጠይቀው እሱ ደግሞ ሲጋራውን ኪሱ እየከተተ አላጨስም ይልሃል በቃ ሰዓት መከበር አለበት ከተሰጠህ ምልክት ውጭ ምንም ነገር አትሰራም አትናገርምም ይህንኑ ጥያቄና መልስ የሚዘረዝር ትንሽ ቁራጭ ወረቀት ሰጠኝ ደጋግሜ አነበብኩት እሱን ቀድሜ ነው የማገኘው ስለው ልክ 3 ሰዓት ከደረስክ እኩል ትደርሳላችሁ እኩል ባትደርሱም አንዳችሁ ባንድ ወይም በሁለት ደቂቃ ልትቀድሙ ትችላላችሁ ከ5 ደቂቃ በላይ ግን መጠበቅ የለብህም የኮዱን ወረቀት ደጋግመህ አንብብና ዛሬውኑ ቀድህ ጣለው ጓደኛዬ በጣም ተኮሳትሯል እንዲህ በቀላሉ የጓደኝነት ስሜት መንፈስና ድባብ መጥፋቱ ህልም እንጂ እውነት አልመስልህ አለኝ ያልገባኝ ነገር ካለ በሚል ያኛል ትንሽ አመለጣውና ለምን አንተ ራስህ አታስተዋውቀኝም አልኩት አላውቀውም ሰውየውን ካጣውተስ ስለው እንደማላጣው ካጣውተም ተመልሼ እሱ ጋር እንድመጣ ነግሮኝ እንደ ተቆሳተረ ተለያየን የማይተዋወቁ ለመምሰል ሲሸውዱ ነው ሽውዳ ብሎ ነገር የለም የማገኘው ልጅና ሀጎስ በጭራሽ አይተዋወቁም የሀብታ መዋቅር ከታች ወደ ላይ በዙርከን ያለው መዋቅር ነው ዝርዝሩን ኋላ ላይ ነግርሃለሁ ለማንኛውም ኮዱን ተቀብዬ ሄድኩ ጥርሰ በላቃው አጭሩ ሰውነተ ፈርጣማውና ጠይሙ ጓደኛዬ የት ይሆን ያለው የሚገርመው ጓደኝነቴ የቆመው ከእሱ ጋር ብቻ ሳይሆን ከሰፈር ጓደኞችም ጋር ሰፊ ጊዜ አብሬ መዋል አቆምኩ ሰለሞንን አበራን ደመላሽን ግርማን አበበን ሰይፈን ቀስ በቀስ እየራኳቸው መጣሁ አንድ ጥያቄ ልጠይቅ ሀጎስ የትግራይ ልጅ ነበር ወይስ ኤርትራዊ ያኔ እኮ ማወቅ አይቻልም ለነገሩ አሁንስ ቢሆን እንዴት ትለያቸዋለህ ቋንቋቸው አንድ መልካቸው አንድ ሻቢያ እኮ በድርቅና ነው ኢትዮጵያ አይደለንም ያለው የሚገርሙ ጉዶች አብሬ አልኖርም ይባላል እንጂ ኢትዮጵያ አይደለሁም ይባላል ደግሞ ቤታችንን በጓሮ ዘግተውብን ቁልፉን ይዘው መሄዳቸው በነገራችን ላይ አሁን የተናገርኩት ፖለቲካ ነው እንዴ እንጃልህ እንዲህ አይነት ነገር ውስጥ አትክተተኝ ብዬ ደጋግሜ ነግሬሃለሁ የፈለከውን መናገር ሳትችል እንደፈራህ አረጀህ ምክር ሲጠይቁህ ደግሞ እንጃልህ ማለት ትወዳለህ ለዳ ፕሮግራማችን በዚሁ ይተናቀቃል የነነ ዝግጅት ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደህና እምሹ
ተገናኝተን አሁን ሰለችኝ ምን ወርተለ አይተረ የዘባባን ነበር